የኢትዮጵያን ድምፅ የሬዲዮ አገልግሎት ነው።
ጤና ይስጥልኝ አድማጮቻችን፣ እንደምንሰነበታችኋል። ኢትዮጵያን ድምፅ የሬዲዮ አገልግሎት በየሳምንቱ ረቡዕ የሚያስተላልፈውን ሀገር በዚህ ሰሞን የተሰኘ ሳምንታዊ ፕሮግራሙን ጀምሯል። ፕሮግራማችን ለመከታተል በድረ ገጻችን www.thevoiceofethiopia.com እንዲሁም በፌስቡክ አምዳችን ቮይስ ኦፍ ኢትዮጵያ መከታተል ትችላላችሁ። የዛሬውን ቀደም ዝግጅታችን እንደተለመደው በአሸናፊ ዜና እንጀምራለን። አሸናፊ፣ እንደምሰምታል? አንተ ወደ ዜናው አምራለን።
በመላው ዓለም በድረ ገጽ የምትከታተሉን ኢትዮጵያውያንና ትውልደ ኢትዮጵያውያን ጤና ይስጥልኝ፣ እንደምሰምታችኋል። በኢትዮጵያ ጊዜ አቆጣጠር ዕለቱ ረቡዕ መጋቢት 5/2010 ዓ.ም ነው። ዜናውን ከአዲስ አበባ ማሰማችሁ አሸናፊ ብርሃኑ ነኝ። የሰሞኑ ዋና ዋና ሀገር ቤት ዜናዎች፣ በሀገሪቱ በቀጣይ አንድ ዓመት 7.8 ሚሊዮን ዜጎች የምግብ እርዳታ እንደሚያስፈልጋቸው ተገለጸ። የመከላከያ ሰራዊትን ከፍተኛ አዛዦች ያካተተ አጣሪ ቡድን ወደ ሞያሌ ተጉዟል የሚሉት ናቸው። ሌሎች ዜናዎችም አሉን። በተወሰኑ በሰሞኑ አበይት የሀገር ቤት ጉዳዮችም ላይ እንወያያለን። በቅድሚያ ዜናዎቹም በዝርዝር በኢትዮጵያ ከጥር 2010 እስከ ታህሳስ 2011 ዓ.ም የምግብ እርዳታ የሚያስፈልጋቸው ዜጎች ቁጥር 7.8 ሚሊዮን መድረሱ ተገለጸ። መንግስትና ለጋሽ ድርጅቶች ዛሬ በይቅርታ መንግስትና ለጋሽ ድርጅቶች ትላንት በጋራ ባዘጋጁት መድረክ ላይ የሰብአዊ እርዳታና የአደጋ አይገበሬነት ሰነድ ይፋ ሆኗል። የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ምትኩ ካሳ እንደገለጹት በሀገሪቱ በተለይም ከቅርብ ዓመታት ወዲህ የድርቅ ክስተት እንደ ቀድሞው በ10ና 5 ዓመቱ ሳይሆን ተደጋጋሚነቱ እየጨመረ ነው። በዚህም በኢኮኖሚና በህዝባችን የአኗኗር ዘይቤ ላይ አሉታዊ ተጽዕኖ በማሳረፍ ላይ መሆኑን የጠቀሱት ኮሚሽነሩ በቀጣይ ለአንድ ዓመት የሚቆይ ተረጂ ቁጥር 7.8 ሚሊዮን መሆኑን አስታውቀዋል። ለእነዚህ ዜጎች የሰብአዊ እርዳታ ለማቅረብም 1.4 ቢሊዮን የአሜሪካ ዶላር እንደሚያስፈልግ ነው የተገለጸው። በምህር ወቅት ጥናት መሰረት በአሁኑ ሰዓት የተለየው የተረጂዎች ቁጥር 7.8 ሚሊዮን መሆኑ ከባለፈው ዓመት ተመሳሳይ ቁጥር ጋር ሲነጻጸር የ37% ተጨማሪ አሳይቷል። ለዚህም በምህር ጥናት የተሸፈኑ የሰብል አካባቢና የአርብቶ አደር አካባቢዎች ለተከታታይ ዓመታት በድርቅ የተጠቁ መሆናቸውና ለማገገም አለመቻላቸው እንዲሁም በተወሰኑ ኪስ ቦታዎች የዘነበው ዝናብ በመጠንና በስርጭት በቂ አለመሆኑን እንደ ምክንያት ጠቁመዋል። የመከላከያ ሰራዊቱ ከፍተኛ አዛዦች የሚገኙበት አንድ አጣሪ ቡድን በሞያሌ በንጹሃን ዜጎች ላይ የደረሰውን ጉዳት ለማጣራት ወደ ስፍራው ማቅናቱ ተገለጸ። ቡድኑ የተጎጂ ቤተሰቦችንና ህብረተሰቡን በማነጋገር እንደሚያጥናና የማረጋጋት ስራውንም እንደሚሰራ የኮማንድ ፖስቱ ሴክሬታሪያት ተወካይ ጀነራል ሀሰን ኢብራሂም ተናግረዋል። በደረሰው ጉዳትም ኮማንድ ፖስቱ የተሰማውን ሀዘን እንደሚገልጽ ነው ሌተናል ጀነራል የተናገሩት። በሀገሪቱ የተፈጠረውን ሁኔታ ለማባባስ ያለመ የኦነግ ኃይል በሶስት አቅጣጫ ወደ ሀገሪቱ ሰርጎ ለመግባት ያደረገውን እንቅስቃሴ ለመቆጣጠር ወደ ሞያሌ የተጓዘው አንድ ሻለቃ ጦር የተሳሳተ መረጃ በመያዝ በተፈጠረ ግጭት የግዳጅ አፈጻጸም ደንቡን ባልተከተለ አኳኋን እርምጃ በመውሰድ የሰው ህይወት ላይ ጉዳት ማድረሱን ገልጸዋል። በዚህ ተግባር ላይ በተሳተፉ የመከላከያ ሰራዊት አባላት ላይ ትጥቅ የማስፈታትና በቁጥጥር ስር የመዋል የመጀመሪያ እርምጃ መውሰድ የተናገሩት ሌተናል ጀነራሉ ማጣራቱና የምርመራ ስራ እንደተጠናቀቀም ወታደራዊ ፍርድ ቤት ተወስደው እንደሚዳኙ ገልጸዋል። ለወደፊትም በየቦታው ያለ አዛዦች የግዳጅ አፈጻጸም ደንቡን በአግባቡ እንዲፈጽሙ አሳስበዋል። ኮማንድ ፖስቱ እንዳስታወቀው በኦሮሚያ ክልል ሞያሌ አካባቢ 5 የመከላከያ ሰራዊት አባላት የተሳሳተ መረጃ ይዘው ባደረጉት እንቅስቃሴ 10 ሰዎች ህይወት ሲያልፍ የ12 ሰዎች ላይ ደግሞ የመቁሰል አደጋ መድረሱ ታውቋል። ከዛ በኋላ በደረሰው መረጃ የሟቾቹ ቁጥር ወደ 10 ከፍ ማለቱ ታውቋል። ገዢው ፓርቲ ኢህአዴግ ከብሔራዊ ድርጅቶች ግንባርነት ወደ ተዋሃደ አንድ ፓርቲነት ለመሸጋገር ከበርካታ ዓመታት በፊት በያዘው ዕቅድ ላይ የመጨረሻ ውሳኔ እንደሚሰጥ ኢህአዴግ ጽሕፈት ቤት ኃላፊ አቶ ሽፈራው ሽጉጤ አስታወቁ። አቶ ሽፈራው ሰሞኑን ለመገናኛ ብዙሃን በሰጡት መግለጫ ኢህአዴግን ውህድ ፓርቲ ለማድረግ በተያዘው ዕቅድ ላይ እንዲሁም ከሀገር ፓርቲዎች ጋር የሚኖረውን ግንኙነት በተመለከተ የመጨረሻ ውሳኔው በነሐሴ የኢህአዴግ ጉባኤ እንደሚወሰን ተናግረዋል። በዚህ ጉባኤ ይወሰናል ሲባል ግን ወዲያውኑ ኢህአዴግ ውህድ ፓርቲ ይሆናል ማለት እንዳልሆነም አመልክተዋል። የኢትዮጵያ አየር መንገድ ኢትዮጵያ የዲፕሎማሲ ማዕከልነቷን አስጠብቃ እንድትቀጥል ከፍተኛ ሚና እየተጫወተ መሆኑን የፌዴራል የውጭ ጉዳይ ሚኒስቴር አስታወቀ። 130 ኤምባሲዎች፣ 40 ዓለም አቀፍ ድርጅቶች ኢትዮጵያን መቀመጫቸው ያደረጉ ሲሆን በሀገሪቱ ያለው ምቹና ቀልጣፋ የአየር ትራንስፖርት ሀገሪቱን ተመራጭ አድርጓታል። የውጭ ጉዳይ ሚኒስቴር አየር መንገዱ ኢትዮጵያ ከሌላው ዓለም ብቻ ሳይሆን ከአፍሪካን ሙሉ በሙሉ ከሌሎች አህጉራት ጋር የማገናኘት ስራ እየሰራ መሆኑን ገልጿል። የውጭ ጉዳይ ሚኒስቴር ዴኤታ ዶክተር አክሊሉ ኃይለ ሚካኤል የአየር መንገዱን ፈጣን አገልግሎት ከኒውዮርክ እና ጄኔቫ በመቀጠል በዓለም ሶስተኛ የዲፕሎማሲ ማዕከል ለሆነች ኢትዮጵያ አበርክተው ከፍ ያለ መሆኑን ተናግረዋል። በመጨረሻም ግሪን ኮም እና ኢኖቬቲቭ ክሊየር ቾይስ ቴክኖሎጂስ የተባሉ ሁለት የአሜሪካ ኩባንያዎች የተፈጥሮ ጋዝን ወደ ሰው ሰራሽ ድፍድፍ ነዳጅ የሚለውጥ ፋብሪካ ኢትዮጵያ ውስጥ ለማቋቋም ጥያቄ ማቅረባቸው ተሰምቷል። ኩባንያዎቹ የኢትዮጵያ ማዕድን ነዳጅና ባዮፊውል ልማት ኮርፖሬሽን ጋር በመተባበር የነዳጅ ፋብሪካውን ሶማሌ ክልል ውስጥ በ$2 ቢሊዮን ወጪ ለመገንባት እቅድ ማቅረባቸው ታውቋል። እንግዲህ ዘውዱ ለዕለቱ ያሉን የሰሙን ዜናዎች እነዚሁ ናቸው።
በጣም አመሰግናለሁ አሸናፊ። አድማጮች የምታዳምጡት ኢትዮጵያን ድምፅ የሬዲዮ አገልግሎት ነው። ፕሮግራማችን ይቀጥላል ከዚች የሽግግር ሙዚቃ በኋላ። አድማጮች የምታዳምጡት ኢትዮጵያን ድምጽ የሬዲዮ አገልግሎት ነው። ወደ ውይይታችንም ገባሽና ፍሰማል
ይሰማኛል።
ዜና ሀብ ላይ ዛሬ ተክሷል። ባለፈው የቀዳሚ ፕሮግራማችን ላይ እየሰራነው አንድ ክስተት ነበር። በሞየላ ካይ የተደረጉ የተከሰተ ክስተት የሰው ህይወት ማለፉን ገልጸን ነበር። ነገር ግን በወቅቱ በነበረው መረጃ በቂም ስላልነበረ ማንነታቸውን ከመግለጽ ተቆጥበን ነበር። ለመግለጽ አንችልበት ሁኔታ ላይ ነበር። ሆኖም ግን በማግስቱ ግን የመከላከያ ሰራዊት አባል እንደሆኑ የኮማንድ ፖስቱ መግለጫው ሰጥቷል። እና ያንን ተመልክቶ እንግዲህ ከዛው በኋላ ብዙ ነገሮች የሆኑ ነገሮች አሉ። እንግዲህ ከዚህ የመከላከያ ሰራዊቱን አካል ናቸው ከተባሉት ያልተለመደ ባህሪ ከሚባለው ሁኔታ ጋር አያይዘ ምንድነው ሁን የተከሰተ የተባለውና እንዴትስ ሁኔታዎችስ እንዴት ናቸው በአሁኑ ሰዓት?
እሺ እንግዲያው በመጀመሪያ ሁኔታው ብዙ ሰዎችን ያስደነገጠው ምክንያቱም የአስቸኳይ ጊዜ አዋጁ ሀገሪቷን ወደ መረጋጋት ያመጣል። በዚህ መረጋጋት መካከል መተማመን በተለያየ ምክንያቶች በእንከትና በግርግር ጊዜ የሰውነት ይጠፋ ስለነበረ ሌሎች ችግሮች ስለነበሩ ከዚህ በተጨማሪ ባለፉት ዓመታት በተለይ በኢትዮጵያ ሶማሌና በኦሮሚያ መካከል ተነበረው ግጭት እንደዚሁ በመንግስት በፌዴራል መንግስቱ ላይ በመከላከያ ላይ የተፈጠረ እምነት የማጣት እና በጥርጣሬ የማየትን ጉዳይ የሚሽር ስራዎች ይሰራሉ ተብሎ ታስቦ ነበር። መረጋጋት ሲሰፍን ትንፋይ ስትወስድ እነዚህ ነገሮች የሚፈጠሩበት ዕድል ይኖራል ብለን ነበር። ይህን ተስፋ አድርገን እያለ በፌዴራል መከላከያ ሰራዊት እንግዲህ ሞያሌ ይሄ ሸዋ በር የሚባለው የከተማው አንድ አካል ነው። እዛ ቦታ ላይ ሰላማዊ ንጹሐን ሰዎች 13 ሰዎች ነው የሞቱት። ወደ 13 የቆሰሉ ሰዎች 13 ደርሷል። ይህ ከተማ ፒሪሰው በጣም
እንዴት
የሚል ነገር የተፈጠረው እና እንግዲህ ስጋታችን ትክክል ነው። ይሄ የመሸካከሩን ነገር ይጨምራል። አሁን ኦሮሚያ ውስጥ ከዚህ በፊት በተደጋጋሚ ሲናወራ እንደነበረው በተለይ የሀረር ላይ በተፈጠረው በኋላ በጣም የተወሳሰበ ነገር ሆኖ በዚህ በኦሮሚያን በኩል ሀዊ ጋሪ ምናምን የሚባሉ አካባቢዎች ላይ ጨለንቋ አካባቢ በኦሮሚያን በኩል ሶማሌዎች ላይ ጥቃት እንዲደርሱ ያደረገ በመጀመሪያ ጨለንቋ ላይ 15 ሰዎች በመሞታቸው የተፈጠረ የመሻከር ነገር አለ። ከዛ ውጪ የኢትዮጵያ ሶማሌ የደረሰውን ጥቃት መከላከያ ሊከላከልን ሲገባ በችልታ ይቶናል የሚልም ነገር ውዥንብር ተነስቷል። በተወሰነ ደረጃ እውነትም ሊሆን ይችላል። ሆን ብሎ ባይሆንም ከማጣት ጋር ወይም ከሌሎች ችግሮች ጋር የተያያዘ ሊሆን ይችላል። ሆን ብሎ ነው ብለን መደምደም አንችልም። ግን ያም ሆነ ያ ውዥንብር ተፈጥሯል። ሁኔታ ይህንን ውዥንብር ያጠናክረዋል። ይሄ ደግሞ በመንግስትና በህዝቡ መካከል፣ በመከላከያ ሰራዊቱና በህዝቡ መካከል መተማመንን ያጠፋል። ይሄ ደግሞ ምንን ይፈጥራል? ጉጭ አገር ሆኖ በዚህ በማህበራዊ ሚዲያ አድማና ሁከት የሚቀሰቅሱ ሰዎች አመቺ የሆነ ስነ ልቦናዊ ሁኔታ እዚህ ይፈጠራል። እንደ ህዝቡ ሙሉ እነዚህን አድማዎችና ሁከቶች በማህበራዊ ሚዲያ የሚተላለፈውን ተከትሎ ይሄዳል ባንልም በዚህ የተዘጋጁ ሰሞኑን ስንጠቅሳቸው እንደነበረው ምንም ነገር ሳያገናዝቡ ያሉትን ነገር ለመፈጸም አእምሯቸውን ከፍተው የሚጠባበቡ ኮርስ የማገናዘብ ብቃትም ገና ያላዳበሩ ለዛ ወጣቶችን ስለሆኑ ነው። እነዚህን መጠቀም የሚያስችል የስነ ልቦና ሁኔታ ይፈጠራል። ህዝቡ ደግሞ ማንም ሰው ህይወቱን ማጣት፣ አካሉን መጉዳት፣ ልጆቹ ስቃት ላይ እንዲወድቁ፣ ንብረቱ እንዲወድም ስለማይፈልግ ከመተባበር ሳይሆን ከቤት አትውጣ ሲሉት እሺ እስካላችሁ ድረስ እቀመጣለሁ የሚል ነገር ውስጥ ገብቶ በአጠቃላይ ነገሩን የሚያወሳስብ ሁኔታ እና ለአስቸኳይ ጊዜ አዋጁ አስቸጋሪ ሁኔታ ይፈጥራል የሚል ስጋት አድሮብናል። እንግዲህ የማረጋጋት ስራ እየተሰራ ነው። ምን ደረጃ ላይ እንደደረሱ እስካሁን ድረስ ይፋ የተደረገ መረጃ የለም። ትላንትና ኦቢኤም ላይ እንደሰማሁት ግን የሀገር ሽማግሌዎችን ተሰብስቦ ተደርጎ ነበረ። በዚህ ወይስ እዛ ሞያሌ ላይ ተደረገው ያን ያህል መዛባት ስለሰላል ቻሉ ህዝቡ ደለም በጣም በድላችሁናል ብሎ ምርር አድርጎ ወደ መቃወሙ ስለሄደ ከመቀራረብ ይልቅ መወቃቀስ ላይ ያተኮረ ስለሆነ እስኪ ወደ ዞን ደረጃ ይወሰድ የሚል ነገር ተነስቷል ብሎ ነበር። ዛሬ ኦቤን ሰምቻለሁ። ምንም የለም አሳምናልባት አዲስ ነገር ይዘልን ሊመጣ ይችል ይሆናል። በኮማንድ ፖስቱ በኩል ግን የማረጋጋት ስራ እየተሰራ ነው። ህዝቡን እያወያየ ነው። ይህ ደረጃ ጥሩ እየሄድን ነው የሚል ነገር የሚሰማ ነው።
ከኮማንድ ፖስቱ መግለጫ ተያይዞ ከአንድ ሻለቃ ጦር እንደነበረ በአካባቢው እንደነበረና ከመመሪያና ደንብ ውጪ በሆነ መልኩ የተፈጸመ ነው እና ሰዎችን በቁጥጥር ስር የሻለቃው መሪና አራት ሌሎች ሰዎች አንድ ላይ አምስት በአጠቃላይ አምስት ሰዎች በቁጥጥር ስር ውለዋል። ትጥቅ ፈተው በቁጥጥር ስር ውለዋል ብሏል። እና ይሄ መመሪያና ደንብና መመሪያ ውጪ ከሚላቸው ነገሮች የምታውቀው ነገር ካለና እያንዳንዱ ሰራዊትስ ይሄ መመሪያ ነው ብለህ በምትልበት ጊዜ እንዴት ነው? ምክንያቱም በጥርጣሬ አለ የተባለ ጥቆማ ነገር ነው እና እነዚህ ነገሮችን እንዴት ነው የምታውቀው ነገር ካለ ወይም ደግሞ የሰማው ነገር ካለ ምንድን ነው መመሪያና ከመመሪያና ከደንብ ውጪ የሚለው አገላለጽ?
እሺ፣ እንግዲህ መጀመሪያ ከምን እንነሳ?
እሺ፣
ጥቆማ ደረሰ የሚል ነገር ነው ያለው። አሁን ጥቆማ ደረሰ ኦነግ ሰርጎ ሊገባ ይችላል ተብሎ በፊትም ይጠበቃል። ይሄ ሻለቃ የኮማንድ ፖስቱ አካል አይደለም። የአስቸኳይ ጊዜ አዋጁን የሚያስፈጽም የኮማንድ ፖስት አካል አይደለም። በዛ አካባቢ ወደ የታጠቁ የኦነግ አባላት ሰርገው እየገቡ ስለሆነ ይሄንን ለማምከን እዛ ጋር የተሰለፈ ነው እና ጥቆማ ይደርሰዋል። ያው የኦነግ አባላት ሰርገው ገብተዋል የሚል ነው የሚባለው። እንግዲህ ይህ ጥቆማ አስረኛ ነበር። በዚህ ጥቆማ በተሳሳተ ጥቆማ ሰዎች ሄዶ ጥቃት ሊያደርስ ችሏል ነው የሚባለው። አሁን እንግዲህ ሰራዊቱ የግዳጅ መመሪያ አለው። የግዳጅ መመሪያ ማለት አሁን የተዘጋጀ አይደለም። በቃ ሰራዊቱ ሲመሰረት ጀምሮ የግዳጅ መመሪያ አለው። እንግዲህ ማዕት አይነት የመከላከያ ኦፕሬሽኖች ነው ያሉት። አጠቃላይ ጦርነት አለ፣ ሰርጎ ገቦችን የመከላከል አለ፣ ሌሎችም ብዙ ተልእኮዎች ነው ያሉት። የሰላም ማስከበር ተልእኮ ላይ የተለያዩ ተልእኮዎች ነው ያሉት። እያንዳንዱ ተልእኮ ላይ ግዳጁን በምን ሁኔታ እንደሚወጣ የሚገልጽ ወታደሩ ሲሰለጥንም የሚማረው በኋላም ሁልጊዜ እንዲያስታውሰው በፖኬት መጽሐፍነት በፖኬት ቡክነት ታትሞ ለእያንዳንዱ የሰራዊት አባል የተሰጠና ከኪሱ የማይለይ ነው ይሄ የግዳጅ መመሪያ። አሁን ከዚህ ግዳጅ መመሪያ ውጪ ነው የተከናወነው ነው የተባለው። ይህ ማለት ምንድን ነው? ለምሳሌ መመሪያውን አነጋግሬ ነበር የመከላከያ ሰራዊት አባላትን። ለምሳሌ በዚህ ሁኔታ ላይ ምንድን ነው የሚደረገው አልኳቸው። ጥቆማ ቢደርስ ይሄ ከተማ አቅራቢያ ነው፣ ሰላማዊ ሰዎች የሚኖሩት ቦታ ነው። እዚህ ጋር ሰርገው የገቡ ሰዎች አሉ ከተባለ ከበባ አለ፣ መውጫ መግቢያ ሊሆኑ የሚችሉ ቦታዎች ላይ ደፈጣ ይያዛል። ከዛ በኋላ እጅ እንዲሰጡ ነው የሚጠየቀው። እጅ የሚሰጡ ከሆነ እጅ ይሰጣሉ፣ አለበለዚያ በደፈጣ ላይ ጠብቀህ ጉዳት ሳይደርስ በተቻለ መጠን በቁጥጥር ስር የመዋል የመማረክ ነገር ነው የሚኖረው። ያም ሆኖ ግን የሚያመልጡ ተኩስ የሚከፍቱና ሌሎች ጉዳቶች ሊያደርሱ የሚችሉ ከሆነ ያም ቢሆን በቁጥጥር ስር መዋሉና መማረኩ ቅድሚያ የሚሰጠው ሆኖ እያለ የተኩስ ልውውጥ ሊኖር ስለሚችል ሰዎች ሊሞቱ ይችላሉ። ከዚህ ውጪ የተፈጸመ ነገር ነው እና እነዚህን ደንቦች በፍጹም ያልተከተለ ነው። ስለዚህ ደንብ የጣሰ ነው ያሉኝ። የኮማንድ ፖስቱም ይህንኑ ደንብ የጣሰ ነው ነው የሚለው። እንግዲህ እና ይሄ የግዳጅ መመሪያ ያለ የግዳጅ መመሪያው የሰራዊቱ የሁልጊዜም በተለያዩ የግዳጅ አይነቶች ላይ ተግባሩን የሚያከናውንበት መመሪያ ነው።
እውነትም ከደንብ ውጭ ከስርዓት ውጭ የሚለውን ነገር በደንበኛ ሊገልጸው ይችላል። ምክንያቱም እስከምናውቀው ድረስ የኢትዮጵያ ሰራዊት የመከላከያ ሰራዊት አገር ውስጥም ሆነ ውጭም ስሙ በጣም ከእንደዚህ አይነት ነገር ከእንደዚህ አይነት ጥፋት የተቆጠበ እንደውም መቆጠብ ቻለም እስከዛሬ ድረስም ተሰምቶ ያልታወቀ ነገር ነውና አንዳንድ ጊዜ ጥቆማዎቹ ራሳቸው ምን ያህል ታማኝነት ነበራቸው አንድ ሁለተኛ ነገር
አሹ ሊቀራል
አሹ ማይጠራል እንደው አንድ
መሰረን ስለማጣራት ነው
ይባላል አዎ እና እዚ ላይ
ስለባሽ ይላካል ቃኝ ያለ
አዎ ግን አሁን ካለው ተጨባጭ ሁኔታ እርግጥ እነዚህ ሰዎች የመከላከያ ሰራዊት ሆነውስ ሌላ ነገር ሊኖር ይችላል ወይ? ምልህ የምትጠረጥረው ነገር ምልህ የሚጭርብህ ነገር አለ? በጭራሽ ከሰራዊቱ ዲሲፕሊን ውጪ ስነ ምግባር ውጪ ነው በጭራሽ ምልህ ሰምቼው መስለማላቀ ነው አለኝ ማዲስ ነገርና ስትሰማው ራስህ የሚያስደነግጥ ነገር ነውና ምናልባት ወደሚለው ነገር የምትሄድበት ነገር አለና ምናልባት ወደሚለው ነገር ያሰብከው ነገር አለ ወይንም ደግሞ የታዘብከው ነገር አለ ከሰዎች ስታወራ ከሰዎች ጋር ስትወያይ
እንግዲህ ከብዙ ሰዎች ጋር ነው የተነጋገርንበት። ይህን የመከላከያ አባላት ከሆኑ ሰዎች ጋር ሁሉ ነገሩን አስተነዋል። በጣም የሚያስገርማቸው በተለይ ሰራዊት ውስጥ ያሉ ሰዎች የሰራዊቱን ዲስፕሊን ያውቁታል። በተለይ ሲቪል ማህበረሰብ ውስጥ ሲገባ ያለው ባህሪ በጣም የሚደነቅ ነው። ፊልም ሲታነጽም በዛ ዲስፕሊን የታነጸው እና ከዚህ ፈጽሞ የወጣ መሆኑን ነው ሁሉም ነገር በጣም የተገረሙት። ህዝቡም ውስጥ እንደዚህ ሆነ። እንግዲህ ይህም ዲስፕሊኑን የማያውቀውም ሰው ጭምር እንዲህ እንደዚህ አይነት ነገር ሊፈጽም ይችላል የሚለው የብዙዎች ጥያቄ ነው። ከዛ ቅድም ያልኩ ደግሞ ነገር አለ። እንዴት አይነት የሀገሪቱ ሰላምና መረጋጋት ላይ ሊፈጥረው የሚችለው ውስብስብ አደጋ አለ። በዛ በኩል ከሰራዊቱ ዲስፕሊን ውጭ ነው። ከዛ በኋላ ውጤቱ ደግሞ በጣም አደገኛ ነው። ከዚህ ከሰራዊቱ ዲሲፕሊን ውጪ መሆኑና ውጤቱ አደገኛ ከመሆኑ ጋር ስታየው እንደው በቀላሉ በስህተት እንደ ቀላል ስህተት የተፈጸመ ነው ብሎ ለመውሰድ አዳጋች ነው። እና እንግዲህ ማንንም ማመን አችልም። እንግዲህ አንድ ሻለቃ ጦር በመቶዎች የሚቆጠር ኃይል ነው ያለው። ኦፕሬሽኑን ራሱ ለመፈጸም የሄዱ ሰዎች አንድ ጓድ እንኳን አይሞሉም። ራሱ ሌላ ጥያቄ ላይ ነው። አንድ ኦፕሬሽን ለመፈጸም ቢያንስ አንድ ጓድ ነው የሚሄደው። አንድ ጓድ እንኳን የማይሞላ ኃይል ነው። እና ራሱ ይሄ ጥርጣሬ ላይ ይጥላል። ለብቻ ቅድም ያልኩህን ውጤት እያሰቡ ከሰራዊቱና ከመንግስት ፍላጎትና እውቅና ውጪ ሌላ ኦፕሬሽን ሌላ የተቀበሉ ሰዎች ሊሆኑ ይችላሉ የሚል ጥርጣሬ ፈጥሯል። እና ሁኔታው ደግሞ የሚያስመስል ነው። ራሱ አንድ የወታደር ኦፕሬሽን ከአንድ ጓድ በታች አይፈጸምም። ያ ጓድ እንኳን አይሞላም። እነዚህ ነገሮች በግለሰብ ደረጃ የተፈጠሩ ሊሆኑ ይችላሉ፣ ውጤቱ እየታወቀ ይሄ ደግሞ በሌላ ኃይል የመጠለፍ ነገር ይኖረዋል የሚል ግምት ፈጥሯል።
የአካባቢው ብቻ ሳይሆን የክልሉ መንግስት ቃል አቀባዮችም የፍትህ ቢሮ ቃል አቀባዩን ሌሎቹም ከንቲባው አሁን እዛ አካባቢ ያሉ ከንቲባዎችንም ስትመለከታቸው ድርጊቱ ሆን ተብሎ የተደረገ ነው ወደሚል ድምዳሜ ደርሰዋል። ምንም ማስረጃ ሲባልም ከዚህ ሌላ ምን አለ የሚባል ነገርም የተናገሩት አለ ለአሜሪካን ድምጽና ለጀርመን ድምጽና እዚህ ላይ ድምዳሜ ስለመድረስ ባለስልጣናቱ ራሱ የአስቸኳይ ጊዜ አዋጁን የጣሱ አይመስልም። ምክንያቱም እንደዚህ አይነት መግለጫዎች ከመስጠት ሁሉ መቆጠብም ነበረባቸው ይመስለኛል። የህዝብ መረጋጋት መኖር ስላለበት
እንግዲህ አሁን መላምት ማስቀመጥ ይቻል ይሆናል።
እሱን ነው
ሎጂካል አሳምሽኖች ማለት ነው። ይሄ ስለሆነ ይሄ ሊሆን ይችላል የሚል አሳምሽንስ ማስቀመጥ ይቻል ይሆናል። ግን ይሄ ነው አይደለም ብሎ የመወሰን ጉዳይ ያው ጉዳዩን የአርሚ ስለሆነ በጣም ጥብቅ ነው የወታደራዊ ፍርድ ቤት የሚወስነው ነው የሚሆነው። እና ነው ብሎ አይሰምቻቸዋለሁ የፍትህ መምሪያ ኃላፊውን እና ሌሎቹም የከንቲባዎቹም የፖሊስ ኮማንደሩም ሰጥቷል። እንደውም የፖሊስ ኮማንደሩ ወደ እንደዚህ ኮንክሉሲቭ ወደ ድምዳሜ የደረሰ ነገር አላቀረበም፣ ግን ብዙዎቹ አስተያየት ሰጥተዋል። ዋናው ነገር ምንድን ነው? የኮማንድ የአስቸኳይ ጊዜ አዋጁ መመሪያ በጸጥታ ጉዳይ ላይ የትኛውም የጸጥታ አካል ከኮማንድ ፖስት ውጭ ያለ ወይም ሌላ የመንግስት ባለስልጣን መግለጫ መስጠት አይችልም ይላል። ይሄ የተደረገው ይዋሻሉ በሚል ግምት ሳይሆን መግለጫዎች እውነትም ቢሆኑ ውጤታቸው እየታየ ስለሆነ የሚገለጹት የሞራልም ጉዳይ ነው። ሚዲያም ራሱ ይዛል እውነት መሆንን አለመሆን ብቻ ሳይሆን ውጤቱን እያየ ስለሆነ የሚገልጸው ውጤቱ አደገኛ የሆነ ነገር እንዳይመጣና የተፈለገውን ግብ እንዳያበላሽ በማለት ነው ይሄ ነገር የወጣው። ግን በተለይ አሁን የፍትህ ቢሮ ኃላፊ የተባለው እንደው ፈጽሞ እንደዚህ አይመስለኝም፣ ሰዎቹ የተገደሉበት ሁኔታ ይሄ ነው ተብሎ የተደረገ ነው የሚል ድምዳሜ መስጠታቸው የራሱን መመሪያንም ይጥሳል። እንግዲህ ይሄ አንድ የመንግስት አራት የክልሉ መንግስት ማለት በፌዴራሉ መንግስት ውስጥ ያለ ነው። በህገ መንግስቱ መሰረት የስልጣንና ኃላፊነት አለበት። የፌዴራል መንግስት የአስቸኳይ ጊዜ አዋጅ ሲያውጅ በመላ ሀገሪቱ ስለሆነ ክልሎች ለዚህ ተገዢ የሚሆኑበት ሁኔታ አለ። ይህንን የሚጻረር ነገር ነው። እንደዚህ በድፍረት ምን ያመጣሉ? እንደኛ ብዙ ህዝብ ነን ደግሞ ከነካንና ካስመረን ይረበሻል ምናምን በሚል ግምት የሚደረጉ ነገሮች ማንንም አይጠቅሙም። ክልሉንም አይጠቅሙም። የኦሮሞንም ህዝብ አይጠቅሙም። እንደው ዝም ብሎ ለጊዜው ሊያስጨበጭቡ ይችል ይሆናል። እሱ ከኛ ጋር ነው፣ የክልሉ መንግስት እኮ ከኛ ጋር ነው ሊያስብሉ ይችል ይሆናል። ይሄ ከሚነፍሰው የቀይሮ የተባለ ንፋስ ጋር ከጀዋር ጋር ማለት ነው፣ ከጀዋርና ከሻቢያ የፕሮፓጋንዳ አቅጣጫ እየሰጣቸው ከሚሰሩ ሶሻል ሚዲያዎች ጋር አብሮ ነግዶ ጭብጨባ ሊያስገኝ ይችል ይሆናል። ውጤቱ ግን ለማንም አይጠቅም። ከዚህ በፊት ስለ እንደነበረው ለኦሮሞም ህዝብ አይጠቅምም፣ ለክልሉ መንግስት አይጠቅምም፣ ለኦፒዲዮ አይጠቅምም፣ ለሌሎቹም ክልሎች ለሚንቀሳቀሱ ፓርቲዎች አይጠቅምም። ከዚህ መካከል ሌላ ያልታሰቡትና ያልጠበቁት ሁልጊዜ አመቺ ሁኔታ አድፍጦ የሚጠብቅ ኃይል ነው የሚጠብቀው። ይሄ ደግሞ አክራሪነት ነው።
ከተፈናቃዮች ምናልባት አካባቢውን በወፍ በረል ታውቃለህ የሚል ግምት ልስሰድና አንድ ጊዜ እንደሱ ብለኸኝ ነበርና የሚወጡት መግለጫዎች ደግሞ በጣም ሁለት ነገሮች የከንቲባው አንደኛው ሲናገር ከንቲባውም የፍትህ ሰው እኛ ብቻ ነን እኛን ለማጥቃት ደግሞ የኦሮሞን ህዝብ ለማጥቃት የሚል ድምዳሜ ላይ መድረስ የሚል ነገር አለ። የመጀመሪያው እሁድ ለታ የተላለፉት የጀርመን መሆነ የአሜሪካን ድምፅ እና የሰኞንም ጨምረ ስታዳምጣቸው ደግሞ ከሞቱት ሰዎች ውስጥ የጉራጌ ተወላጅ እንደነበረበት የደቡብ ሰው እንደነበረበት እና ወደ ሀገራቸው እንደተላኩም እና ኦሮሞዎቹም እንዳሉ በአጠቃላይ ኢትዮጵያኖች እንደሆኑ የሚገልጽ የሚያንጸባርቅ የብሔር ስምጥር ያለበት ነው። አንድ እሱን ትይዝና ከመግለጫው ልምድ አሁን 50,000 የሚሆን ተሰዷል የሚል ደግሞ እና እየተሰደደም ነው የሚል ደግሞ አለ። ምን ለማለት ነው እነዚህ ሰዎች እየፈለጉት ሆነ? ምንስ ደግሞ እየተደረገ ነው ያለው እዛ አካባቢ? እርግጥ ያን አንደኛ ያን ያህል ሰው አለ ወይ? ሁለተኛስ ነገር ደግሞ እዚህ ምልህ ኢትዮጵያ ውስጥ ባለፉት 3 ዓመት በየቦታው ሰው ይሞትብናል፣ ህዝባችን እያለቀ ነው ያለው በተለያየ ምክንያት በተለያየ መልኩ። እና የዚህኛውን ለየት ሊያደርገው የሚችሉ አይነት ነገሮችን እየተጫሩም ያለ ይመስለኛል። እና ምናልባት የታዘብከው ነገር ካለ አካባቢውን ስለምታውቀው እና የቀበሌ ምን ያህል ሰው እንደሚኖር ስለማላቅ ይህን ያህል ሊያስበረግግ የሚችል ነው ወይ ከነበረን ካለን በተለይ ባለፉት 3 ዓመት ካለንና ከጋጠመን ልምዶች?
እንግዲህ በመጀመሪያ የሞቱት ሰዎች ወንድ ኦሮሞን ለማጥቃት ከሚለው ጋር ስናየው ይሄ ኦፕሬሽን ይሄ ሰዎችን የማጥቃት ኦፕሬሽን ዝም ብለህ ስታየው በጥርሻ በድንገት የተደረገ ነገር ነው የሚመስለው። እና ኦሮሞ የሆነ ኦሮሞ ያልሆነ ሳይሆን መድረሻው ሊሆን የሚችለው ወይ የሰጓቸውን ሰዎች ስጋት የሆኑባቸውን እንደ የሆነ ከቁጥጥራቸው ውጭ የሆነ ስጋት ይፈጥሮብናል ብሎ የሰጉትን ሰው ራንደምሊ የተደረገ ነገር ነው፣ ወይም ደግሞ ውጤቱ ተፈልጎም ከሆነ ኦሮሞ ያልሆነ ሳይሆን ምናልባት እዛ አካባቢ የሚኖሩ 90% እና ከዛ በላይ ኦሮሞ ሊሆን ስለሚችል ብንገል ኦሮሞ አይጠፋም ከሚል ሊሆን ይችላል። ግን 1-2-3 ተብሎ በመቁጠር ኦሮሞ የተጠቃበት ሁኔታ ነው ብሎ መውሰድ ያስቸግራል። በሌላ በኩል ደግሞ ከሁሉም ብሔር የተደደለ የማስመሰሉንም የሚፈልጉት አሉ። ምክንያቱም ይሄ ሁከትና ድርድሩ በተለይ ወደ ደቡብ ክልል አልሄድ ብሎ ያስቸግሯል። ቢጀምርም ወዲያው ነው የሚጠፋበት ሁኔታ አለና ይኸው ከስልጤንም ሰራዊቱ ገደለ የጉራጌንም ገደለ በሚል ወደ ደቡብ የመውሰድም ፍላጎት ስላለም የተደረገ ሊሆን ይችላል። እስካሁን ድረስ ያው ውጭ ሀገር ባሉ ሚዲያዎች የሰማ ነው እንጂ በተለይ ከኮማንድ ፖስቱ ከአሁን የክልሉ ሬዲዮ ብሎ በድፍረት ነው የሚያወራው። ከዛም ማን ምን እንደሆነ የሚናገር ነገር ስላልተገኘ ይህ ነው ብሎ መናገር አይቻልም። ግን እኔ በግምት ወደ ደቡብ መውሰድ ስለሚፈለግ ሊሆን ይችላል የሚል ግምት አለኝ። ይሄ ነው። ሌላ እንግዲህ የተፈናቃዮቹ ጉዳይ 50,000 ተፈናቃዊ ሲሉ በጣም አስደንጋጭ። 50,000 ሰው ማለት በከተማ ብታሰቡ በጣም እንደው ህዝብ ስብስብ ብሎ የሚኖርበት ከተማ በኢትዮጵያ ከተማዎች ውስጥ ትልልቅ ከተሞች ናቸው 50,000 ህዝብ የሚኖርባቸው። አሁን የዞን ከተሞች ብዙ የዞን ከተሞች 50,000 ህዝብ ነው የሚኖርባቸው። አሁን እንደም የባለ ነው ዞን ከተማ ሮቤ እና እዛ አካባቢ ያሉ ትልልቅ የንግድ ማዕከሎች የምትወስዳቸው በጣም ትልልቅ ከተሞች የሚባሉ ስራሱ 100,000 150,000 ሰው የሚኖርባቸው ናቸው። 50,000 ሰው ማለት በጣም ብዙ ነው። ሞያሌ ድንበር ላይ ያለች ትንሽ ከተማ ነች። ይሄ አሁን ሰዎች ተፈናቀለ የሚሉባቸው ሶስት ቀበሌዎች ሸዋበር፣ ጭማቅና ምንድን ነው እርቦሌ የሚባሉት ከተማዎች የገጠር ቀበሌዎች ናቸው። የሞያሌ አካባቢውን የምታውቀው ከሆነ በጣም ዝርዝር ብሎ ሰው የሚኖርበት ነው። ስኬርስሊ ፖፕሌትድ ቆላ ነው፣ የአርብቶ አደር አካባቢ ነው። 50,000 ሰው ለማግኘት ምናልባት የት ድረስ የምትመጣው ደቡብ ክልል ድረሱ የሚኖር ሊኖርብህ ይችላል። በጣም ሰፊ ቦታ ላይ ነው 50,000 ሰው የሚኖረው እና ይህን ወሬ ሊሰማ የማይችልበት ቦታ ላይ ነው ድረስ ሄደ ነው 50,000 ሰው ልታገኝ የምችለው እና 50,000 ሰው ሊፈናቀል አይችልም። በጣም ፈሱ ቆጥሮ የፈጠረ ወሬ ነው ይሄ። የተፈጠረውን ስጋት እና ፍርሃት የበለጠ ለማጉላት እና በተለይ የኦሮሞን ህዝብ ለማስደንገጥ በዚህ በኩል 800,000 700,000 ተፈናቀለ፣ በዚህ በኩል ደግሞ በሰራዊት ምክንያት ይሄን ያልተፈናቀለ የሚል የተጋነነ ነገር ለማስጠር የተደረገ ነው። እንግዲህ በመጀመሪያ ይህን ነገር ኃላፊነት የወሰደው ወደ ድንበሩ ሲገቡ የኬንያ ቀይ መስቀል ነው። እርዳታ እያቀረበ ስለሆነ አንድ ሁለት ብሎ ነው የሚቆጥራቸው። 2,000 ነበር ያለው፣ በኋላ ግን ወደ 3,000-5,000 ደርሰዋል ብሏል። ምናልባት ይሄ ሊታመን ይችል ይሆናል። ይሄም ቢሆን ግን ቀላል ቁጥር እንዳይመስል፣ በአርብቶ አደር አካባቢ
ያን ያህል ሰው ባለ
5,000 ነፍስ ማለት በጣም ብዙ ነው፣ በጣም ብዙ ነው 5,000 ነፍስ ማለት እና ለማንኛውም ግን አንድ የሚያሳየን ነገር አለ። እንግዲህ ጥቃቱ አንድ ቀበሌ ውስጥ አንድ መንደር ውስጥ የተፈጸመ ነው። አንዲት በጣም የተወሰነች ቦታ ላይ የተፈጠረ ነው። ወዲያውኑ በሚዲያ መግለጫ ተፈቷል። በስተት መሆኑን ሰዎቹ አጥፊዎች ናቸው በሚል ተጠርጥረዋል። ትጥቅ እንዲፈቱ ተደርጓል። ፍርድ ቤት ይቀርባሉ ተብሏል። ይሄ በሁሉም መገናኛ ብዙሃን የተነገረው፣ አሁን የኦሮምኛ መገናኛ ብዙሃን ብዙ ናቸው። የግላም የፋና ሬዲዮ በኦሮምኛ ያሰራጫል። የፌዴራል መንግስቱ የሚያስተዳድረው የኢትዮጵያ ሬዲዮ በሾርትዌቭ ያሰራጫል። የክልሉ ሬዲዮዎች አሉ፣ ቴሌቪዥን አለ። የዛ አካባቢ ህዝብ ደግሞ የአርብቶ አደር በጣም ነው የመረጃ አዲክሽን ነው ያለበት እና በጣም ነው ሬዲዮ የሚከታተሉት ይሰማሉ። ስጋት የሚፈጥር ነገር ሌላው ሰላማዊ ሰው ላይ ተመሳሳይ ጥቃት ሊፈጸም የሚችል ነገር አለመኖሩና እንደው መንግስት እንዳሳሰበውና እንደደነገጠ ይቅርታ መጠየቅ ነው የሚያሳይ ነገር ስለሆነ ህዝቡ በዚህ ብቻ ግር ብሎ ወጥቷል ብሎ መውሰዱ ስህተት ነው የሚሆነው። ከዛ ይልቅ ምን ያመለክተናል? ውስጥ በር ከበር እየተሄደ ሰራዊቱ ጥቃት ሊያደርስባችሁ ስለሆነ ሰው መግደል ጀምሯል። ምናልባት የሞተው ሰውም 12 ሳይሆን በጣም በመቶዎች ሰው እየተጨረሰ ነው፣ ደም እየፈሰሰ ነው፣ ህዝቡ እየሸሸ ነው ምናምን የሚል ዶር ቱ ዶር የተደረገ ቅስቀሳ መኖሩን ነው የሚያሳየ እና በአጭር ጊዜ ውስጥ በአንድ ቀን በሁለት ቀን ውስጥ ይህን ያህል ሰው በርግጎ ሊወጣ የቻለው ይሄ ከተደረገ ብቻ ነው የሚሆነው። ይሄ ደግሞ አካባቢው ላይ ያለውን ውጥረት ለማባባስ እና መንግስትን ገጽታውን ለማበላሸት የሰራዊቱን ገጽታ ለማበላሸት የዓለም አቀፍ ገጽታውን ጭምር ለማበላሸት የራሱን ዜጎች የሚያፈናቅልና የሚገልና የሚል ስሌት መፍጠር በኦሮሞዎችም ውስጥ ይህንን በመፍጠር መንግስት ላይ ያለው ጥርጣሬ እንዲበረታ ቅድም ያነሳ ነው ይሄ መንግስት ላይ ተቃውሞ ለማድረግ አድማ ለማድረግ የተዘጋጀውን ስነ ልቦናዊ ሁኔታ የበለጠ የማጠናከር ፍላጎት ያለው መሆኑና የሁከት የመፍጠሩ አንድ አካል ምናልባት የሰርጎ ገብቷል የተባለው ኦነግ የእውነትም ሰርጎ የገባ መሆኑንና ይህንን የፈጸመው መሆኑን የሚያመለክት ነገር ነው። እንግዲህ ያው 5000 ሰው ቢሆን ያለውና አሁንም እዚህ ላይ የማረጋጋት ስራ በጣም መሰራት አለበት። በተለይ ይሄ የአካባቢው ኃላፊዎች ከዞን ጀምሮ እስከ ከተማና ቀበሌ ድረስ ያሉት ወረዳም ከፌደራል መንግስቱ ጋር በመፋጠጥ ጥፋተኛ አድርጎ በማቅረብ እነሱ ግን ከእሱ ጋር ያልተባበሩ ለምሳል ለጊዜው ጭብጨባና ተወዳጅነት ለማግኘት ከመፈለግ ይልቅ ዘለቄታ ጥቅም ያለው ሰላምና መረጋጋት መስጠር ሆኖ ያ አካባቢ በጣም የተጎዳ አካባቢ ነው። በድርቅ የተጠቃ አካባቢ ነው። ድሮም ጭምር በጣም በተደጋጋሚ በድርቅ የሚጠቃ በጣም የሚንከራተት የሚያሳዝን ህዝብ ያለበት አካባቢ ነው እና ለዚህ ህዝብ ጋዙለት ጥሩ ነው። እሱን እያንከራተቱ በፈጠራ ወሬ በእሱ ጉዳት የፖለቲካ ትርፍ ለማግኘት ባይፈልጉ ጥሩ ነው። ህዝባዊነት የሚገለጸው በእያንዳንዱ ቀን ሰዎች በሰላም እንዲያድሩ ነገ ተስፋ እንዲኖራቸው በልጽገው የኑሮ ዋስትናቸው እንዲረጋገጥ ማድረግ እንጂ የፖለቲካ ትርፍ ማትረፍ አይደለም የፖለቲከኛ አላማ መሆን ያለበት። ስለዚህ ይህን ኃላፊነት ቢወጡ የተሻለ ነው። ፌዴራል መንግስቱ መጥፎ ነው እኛ ግን ጥሩ ነን እንዲሉ ነዚያ ለተፈናቀለው ምንም አያመጡለትም።
የኮማንድ ፖስቱ ምርመራ እንደሚያደርግ ልዩ የመርማሪ ወደ አካባቢ እንደላከ አስተዋውቋልና ምናልባት እኔ ትንሽ ቅሬታ ሳይሆን ትንሽ እንደ መጨነቅ እንደ ሐሳብ የከተተብኝ ነገር ቢኖር ምንድነው በተለምዶ እንደዚያ ነገር ሲሰራው ብዙ ጊዜ ይፈጃሉ። ጊዜ መፍጀት ብቻ ሳይሆን በደንበኛም ደግሞ ግልጽ ባለ መልኩ አይገለጽም። ከዚህ አሁን በተደጋጋሚ ምን ሰማቸው ሰሞኑ የውጪ ታዛት የሰባዊ መብት ተሟጋች ነን የሚሉት ኢትዮጵያ መንግስት ብዙ ጊዜ እንደዚያ ነገር እያጠፋ መረምራሉ እያለ ተጠያቂነትን አያመጣም ይላሉ። በአንድ መልኩ ትክክል ናቸው። በሌላ መልኩ ደግሞ ተጠያቂ ናቸው ብሎ ፍርድ ቤት አውሎ ፍርድ ቤት አስመስክሮ ለቅጣት ያበቃቸው ወደ እስር ቤት የተላኩም አሉ። እነሱን ደግሞ በወቅቱም አይገልጽም። ቢገልጽም እንደው የጨረፍት አይነት ነገር እንደ አርዕስተ ዜና ነገር ትሆንና በዛው ጠፋለች፣ ምንም ነገር የለም፣ ለእነሱም አመቺ ነው የሚሆን። ይሄ አሁን ያለው መርማሪዎች በአጭር ጊዜ ውስጥ ስራቸውን ሰርተው ቶሎ ብለው ለህዝብ ያቀርባሉ የሚል ግምት ይኖርሃል ነው ወይንስ እንደ ልማዳችን በስብሰባና በውይይት ሊከርም ነው? አንዱ እንትን ጭንቀት የፈጠረብኝ እሱ ነው። ምክንያቱም የህዝብ መረጋጋት የምንፈልግ ከሆነ ቶሎ ቢያንስ ቶሎ የመጨረሻ ውሳኔውን ባይሆን ቢያንስ በቶሎ በመረጃዎችን ማቀበል መቻል አለ። በዚህ ቦታ ደርሰናል፣ ይህን እያደረግ ነው ብሎ የሚል መንፈስን የተሞላበት ነገር ቢነገር የመቼ ይመስላል የሚያደርጉ ይመስላል ስታስበው?
እንግዲህ የእውነት ነው የመርማሪ የተላከ ቡድን ጉዳይ ሊዘግ ይችላል፣ ግን መዘግየት ማለት አደጋ ያለው መሆኑን ቢገነዘቡ ጥሩ ነው። እንደው ምናልባት በውጭ ሀገር ያሉ ሰዎች ተሰሚ የሆኑ ትልልቅ ሰዎችም አሉ፣ ኤምባሲ ውስጥ ያሉ ሰዎች ሊሰሙ ይችላሉ። ፍጥነት ወሳኝ መሆኑን እና ካለመስራት ያልተናነሰ ውጤት ሊኖረው እንደሚችል ግን ማሰብ ያስፈልጋል። በጣም መስጠን አለበት። ግን ከመርማሪ ቦርድ በተጨማሪ የብሔራዊ ሰብአዊ መብት ኮሚሽን ከዚህ በፊት የተፈጸሙትንም እንግዲህ ያዙታል። ከዚህ በፊት የተፈጸሙትን እንደዚህ ተመሳሳይ የህይወት መጥፋት አደጋዎች እንዲሁ መርምር ያለሁ ይሄኛውንም አንድ ላይ አካትቼ መርምሬ ለህዝብ ተወካዮች ምክር ቤት አቀርባለሁ ብሎ ሊያደርገው ይችላል። ግን ይህም ይዘገያል። መዘግየት በራሱ ምክንያቱም ሰው የምርመራ ውጤት ይፋ እስኪሆን ድረስ የተለያየ አካላት የነገሩትን ይዞ ስለሆነ የሚሄደው ያ በተለያየ አካላት የተነገረው ያስከትል የሚችል ውጤት መድረሱ ላይ ቀር ይችላል። ስለዚህ ፍትህ ያስፈልጋል። ሌላ ከፈጠኑና ከጨረሱም በኋላ ሌላ ትልቁ ችግር የግልጽነት ችግር ነው።
አዎ
ምርመራ የተደረገ መሆኑን ይነገራል። ከዛ በኋላ የምርመራው ውጤት የተወሰደው እርምጃ በዝርዝር ይነገራል። እንኳን ለቀረው በተለያየ የሙያ ላይ ደፋቀና ሲለሚለው ይቀርቶ ሚዲያ ላይ ያሉ ሰዎች ራሱ
አያቆም
ምን ተደረገ የሚለው ነገር በብዛት አያቆም። አንድ ቦታ ጋር ጨርዋፊ ወሬ ነው የምትወረወረው። ለምሳሌ ደቡብ ላይ ከጉራ ተጀምሮ
አሁን ስናል
ቤንሻንጉል ላይ የተደረጉ የተወሰዱ የመፈናቀሎች፣ የአማራ ክልል ከዚህ ከቅማንት ማህበረሰብ ጋር በተገናኙ ሌሎችም እንደዚሁ እርምጃዎች ይወሰዳሉ። ሰዎች አጥፊዎቹ ተሰራ ይታገዳሉ፣ ፍርድ ቤት ይቀርባሉ፣ እየተቀጣሉ፣ ግን ዝርዝር መረጃ ይፋ አይደረግም እና ምን እንደተደረገም ዝም ብለህ አንዱ ሚዲያ ዝም ብሎ አንዱ ዌብሳይት ላይ የሚሰለጥረው ወይ አንዱ ኤፍኤም ሬዲዮ አንድ ሰዓት ላይ አውርቶ የሚተው ሳይሆን በአጠቃላይ በጉዳዮቹ ላይ የተደረገው ነገር ለፓርላማ አቀርቦ ወይም በመገናኛ ብዙሃን ራሱን ችሎ መግለጫ ተሰጥቶበት ምን እንዲያቀው ማድረግ ያስፈልጋል። እና ሌላው ትልቁ ችግር በፍጥነት ካለ መርምሮ ካለ ማቀፍ በተጨማሪ የተወሰዱት እርምጃዎችን ላይ ግልጽነት የለም። አሁን የገበጉ የሰርጋ ለምሳሌ እንግዲህ ሳይንሱ ተሰማለ በቃ ከዚህ ጋር ተፈናቅለው እንደዚህ ተደርጎ መንግስት ጉዳዩ ላይ ምንም ሳያደርግ ጥሩ እርምጃ ተወስዷል። የቤንሻንጉል ላይ መስላል አማራ እንደዚህ ተፈናቅሎ ልክ መንግስት ለጊዜው ወሬውን አውርቶ የተዋ አስመስሎ ነው። ግን ብዙ ሰዎች ናቸው ፍርድ ቤት ቀርቦ ለአመታት የተፈረደባቸው። እንግዲህ ምናልባት አሁን ይፈቱ ሲባል እንግዲህ ነፍሰ ገደለው ምንም ስለተፈታ
ምንም
ካልሆነ መስጠቃ ከጠይቀው ቅጣት እየተቀጣለና የምርመራ መዘግየትና የግልጽነት ችግር አለ። እንደው ይህን እንዲያስተካክሉ በራሱ አንድ ትልቅ እርምጃ ነው።
ወደ እንድመልስ እንደገና መልሼ ወደዛው ቅድም ዜና ላይ ስለ ድርቅ እና የተጎጂዎችን ቁጥር በ37% ጨምሯል ብለሃል ካለፈው ዓመት። እንደው ሩቅም አንሂድ፣ ይሄ የድርቁ ነገር ብዙ የምናወራው ነገር ነው። ቅዳሜ ለታ ባለፈው ፕሮግራማችን ሁለት ፕሮግራማችን ላይ የተጎጂዎች ቁጥር የችግሮች በብዙ ቁጥር ችግሮች ባልተቀረፉ ቁጥር ተጎጂዎች ህዝቦች እንደሚበዙ ተነጋግረን ነበርና ትኩረትም ሰጥተን ነበረ። አሁን ከነዚህ ውስጥ አሁን ቁጥራቸው ጨመረ ከተባለውና ምንም ነገር ላይደረግ የቻለበት አካባቢዎች ተጎጂ ኃይለኛ ከባድ ጉዳተኛ ማን ነው? አሁን እንደው የቀነሰም የጨመረም አለ፣ ግን እንደው በአጠቃላይ ስትመለከተው ከዚህ ከድርቁ ጋር ተያይዞ ከምግብ እጥረቱ ጋር ተያይዞ ይህን ያህል ሰብል እያለን ነው ማለት ይህን አሁን እንግዲህ ዘንድሮ ከፍተኛ ሰብል ነው እንሰበስባለን ሰብስበናል የተባለውና እነሱን ጠቅልል አድርጋቸውና ተመልከታቸው እስቲ።
በጅማ ላይ ዘንድሮ ከፍተኛ ምርት ነው የተገኘ የማሳት እንዲያውም ከተሰበሰበን በኋላ ያሉ መረጃዎች የሚያመለክቱት ከ300 ሚሊዮን በላይ ምርት እንደተሰበሰበ ነው። ያም ሆኖ ባለፈው ዓመት የመኸር ትንበያ ላይ ወደ 5.2 ሚሊዮን ወርዶ ነበር። አሁን ግን ወደ 7.8 ነው የደረሰው። ይሄ በልግንም ጨምሮ በኋላ የበልግም የዝናብ እጥረት ከደምሮ ከሆነው እንኳን ወደ 7.2 ነው፣ ከዛም በላይ ነው የመኸሩ ብቻ። አሁን ደግሞ የበልግን መቆራረጥ ሊፈጠር ስለሚችል ተመልሶ ወደ 10 ሚሊዮን የሚችልበት ሁኔታ ነው ያለው እና አስከፊ ነገር ነው። ኦፍኮርስ ድርቅ ነው መሰረታዊ ነገር። የዚህ ከእርዳታ ጠባቂዎች ስለሆኑ ከሶማሊያ ከኢትዮጵያ ሶማሊያ የተፈናቀሉ ወደ ኦሮሚያ የተፈናቀሉ ከኦሮሚያ ተፈናቅለው ወደ ሶማሌ የገቡ በአጠቃላይ ወደ 1 ሚሊዮንም ጭምር ተጨምሮበት ነው። ግን በአጠቃላይ ከፍተኛውን ቁጥር የሚይዘው ከ6 ሚሊዮን በላይ ነው የሚይዘው የድርቅ ተጎጂዎች ነው። በአጠቃላይ ከነዚህ ከ7.8 ሚሊዮን ተረጂዎች ውስጥ 41% ኦሮሚያ ውስጥ ነው ያሉት።
ኦሮሚያ ክልል ነው
ይሄ። ኦሮሚያ ውስጥ ነው 41% ማለት ኦልሞስት ግማሹ ኦሮሚያ ውስጥ ነው ያለው። ተቀራራቢ ቁጥር ያለው የአማራ ክልል ስትወስድ 12% ብቻ ነው ከዚህ ከ7.8 ሚሊዮን ውስጥ ያለው። ይሄ አንደኛ መለከት ነገር አለ። አንደኛ የተጠቁት አካባቢዎች አዲስ አካባቢዎች አይደሉም። የዛሬ 3 አመት የተጠቁት አካባቢዎች ናቸው። በተለይ ይሄ የደቡብና የደቡብ ምስራቅ የኦሮሚያ አካባቢዎች ናቸው ዋነኞቹ። እነዚህ የዛሬ 3 አመት የተጠቁ ናቸው። አሁንም ከ3 አመት በኋላ ምንም መሻሻል ሳያሳይ ቁጥሩ እዛው ላይ ነው ኖሩ። ምን አመጣ የሚል ጥያቄ አስነሳባል። ሌሎች አካባቢዎች ብዙዎቹ የተስተካከለ ነገር መኖሩ ነው የሚያመለክተው። ይሄ ክልሉ ባለፉት 3 አመታት ይሄ የተሐድሶ አመራር የሚባለውም ከመጣ ከ2 አመት ወዲህ
አዎ
ችግሮች የተፈጠሩ ችግሮችን ለይቶ መፍትሄ አስቀምጦ መፍትሄ ላይ የመስራት ነገር እየተከናወነ እንዳለ ነው የሚያሳይ። ከዛ ይልቅ ኦፍ ኮርስ የግብርና ልማት ጽህፈት ቤትም ሌሎችም የመንግስት መስሪያ ቤቶች እየሰሩ ነው። የሚሰሩት ግን የተለመደው ስራ እንጂ ለልዩ ችግሮች መፍትሄ የማስቀመጥ ነገር እየተሰራ ለመሆኑ ነው የሚያሳይ። እና ይሄ ኦሮሚያ ውስጥ የተፈጠረው ሁከት መንግስት የክልሉን ህዝብ ህይወት ለማሻሻል በተለይ ከድርቅ ጋር ተያይዞ የሚፈጠሩ ችግሮችን በዘላቂ መፍታት የሚችሉ የመስኖ ልማት ወደ ተሻለ ቦታ የመውሰድ አብዛኞቹ አርብቶ አደር አካባቢዎች ስለሆኑ በቂ የከብት መኖ ስቶክ ማከማቸት አፋራ እየተሰራ እኮ ነው። የሚገርመው በኢሪጌሽን
አዎ አፋራ
ስለዚህ የለማ ትልቅ ስቶክ እንግዲህ ኋላ ቀር የሚባለው ክልል ማለት ነው ታዳጊ ክልል የሚባለው ይሄ ያደገ የሚባልና ብዙ ሪሶርስ ሊፈጠርበታል የተባለበት ክልል ግን መቋቋም አልቻለም። ይሄ የሆነው ውጭ ሀገር በሚኖሩ የፖለቲካ ዓላማ ያላቸው ሰዎች ክልል ውስጥ በማህበራዊ ሚዲያ ውከት እየተሰቀሱ ነው። ይሄንን ውከት ተቀብለው በአድማና በውከት በኃይል ተቃውሞ ክልሉ እየታመሰ ነው። የክልሉ መንግስት ደግሞ ይሄን ማርገብ ላይ ነው አተኩሮ የሚሰራው። ቅድም እንዳልኩት የተሐድሶ አመራር እንግዲህ ባሉ ከሁለት አመት በኋላ የመጣው እዛ ላይ አተኩሮ ስለሚሰራ ይህን ዘላለም ስራ መስራት አልቻለም። በዚህ ምክንያት ነው ሀገሪቷ ውስጥ ለምግብ እጥረት ከተጋለጠው ህዝብ ውስጥ ግማሽ ያህሉ ኦሮሚያ ክልል ውስጥ የሆነ። ምን ማለት ነው? በዚህ ውከት የኦሮሚያ ህዝብ ምን ያህል ተጎዳ? እንግዲህ ይሄ አንዱ መገለጫው ነው። ከዚህ በተጨማሪ በቀደም ያላቸው ኦሮሞዎች አሁን የኦሮሞ ባለሀብቶች ኦሮሚያ ውስጥ ኢንቨስት ማድረግ አይፈልጉም እንኳን የውጭ ሀገርና ከሌላ ክልል። ይሄ ደግሞ ዘላቂ ተጽዕኖ ያለው ነው እና በዚህ ሁከት ምክንያት ክልሉ ምን ያህል እንደተጎዳ ትላንትና የአደጋ መከላከልና ዝግጅነት ስራ አመራር ኮሚሽን ያወጣው የምግብ ተረጂዎች አሃዝ የኦሮሚያ በተለይ ይህንን ያመለክታል።
የተሐድሶ ብልሃልካቸው ሰዎች ይሄን ነገር እንደነዚህ ነገሮች ግንዛቤ ውስጥ ይከታሉ ወይ ወንስ ከተውታሉ ወይ ወንስ ነው በቃ ባሁን የምንፈልገውን ነገር አሁን ካላገኘን የፈለገው ነገር ወደሚለው የኛ ፖለቲካ ገብተዋል። እኔ አንዳንዴ ያመለካከት የሰዎች አመለካከት የቱን ነው ለማለት ባስደፍርም አንዳንዴ ጊዜ ግራም የሚያጋቡ ሁኔታዎችን ታለህ እና የስራ አስፈጻሚውን ባለፈው ግምገማ ላይ በመሐላችን ያሉ ልዩነቶችን የሚላቸውን ነገሮች እርግጠኝነትም ደግሞ በደንብ የሚያመለክት ሆኖ ስላገኘሁት ነው ደግሜ የጠየቅኩ።
እንግዲህ አንደኛ ነገር ራሱ ሁከቱ ፋታ አይሰጥም። አሁን አባራለ ወደ ስራ ልትመለስ ስትል
ሌላ ነገር ይመጣል፣
ሌላ መልክ ይዞ ይመጣል። ለምሳሌ ባለፈው ሳምንት
አዎ
የሶስት ቀን የሱቅ መዝጋትና የምናምን ገበያ ማቆምና የምናምን አድማዋል። እንደምንም የተወሰኑ ቦታዎች ላይ ሆነ ብለህ አረፍ ብለህ ገና ሳምንት ሳትሞላ ደግሞ የነዳጅ እንቅስቃሴ የማቆም ደግሞ ብለዋል። ወዲና መልኩን እየቀያየረ አንድ ቦታ ጋር ሲበር ሌላ ቦታ እየመጣ ትኩረቱንም አናጥፎታል። አንድ ቦታ ጋር ትኩሮ እንዳይሰራ አድርጎታል። ሁልጊዜ የዛሬ ነው የመስዋዕት ነገር እንጂ አቅም የመስዋዕት አቅም እንዳይኖረው አድርጎታል። በተጨማሪ ሰላምና መረጋጋቱን ለማስፈን በቁርጠኝነት እንደ ድርጅት ከሌሎች ድርጅቶች ጋር ኦፒዲዮ እንደ ክልል መንግስትም ከፌዴራል መንግስት ጋር ተባብሮ ከመስራት ይልቅ ሁከቱን የፈጠረውን እና ህዝብ ውስጥ የተፈጠረውን ስሜት ይዞ በመሄድ ከፌደራል መንግስቱ ጋርና ከቀሩት እህትማማች ድርጅቶች ጋር በጥርጣሬ የመተያየት ነገር ውስጥ ገብቷል። ይሄ አሁን ሰላምና መረጋጋቱ ላይ ጠንክሮ እንዳይሰራ ብቻ ሳይሆን የሚያደርገው ለወደፊትም አደጋ ላይ ነው የሚጥለው። ይሄ የወሰደው ንፋስ አይጠቅመውም እሱም እሱም ያጠፋዋል። እሱ ኦፒዲዮንም አይጠቅምም ምናልባት አሁን የጥቅም የሚያገኝ የሚመስለው ኦፌክትን አይጠቅምም ምናልባት ጃርን እዛ ያለውን አይጠቅምም የኦሮሞ ህዝብንም አይጠቅምም ምንም አይጠቅምም። በዚህ መካከል ያደፈጠ ግን
ተጠቃሚ ሊሆን ይችላል።
አካባቢነት አለ እሱ ወደ ላይ ተወንጭ ሆን ይወጣል። ከዛ በኋላ ሁላችንም ነው የሚያልቅልን።
የቀለም አብዮት አንደኛው መንገድ አሁን ቀደም ብለህ እንደተናገርከው እዚህም ሰዓት መጫር እዛም ሰዓት መጫርና መንግስትን ግራ ማጋባት ወይንም ደግሞ መንግስትን በተቻለ መጠን ውጥረት ውስጥ መክተት ነው። ቀደም ብለህም ጠቅሰዋል በተደጋጋሚ የሚደረጉ ሁከቶች አሉ። አንድ ሁለተኛ ነገር ከኦፌኮ አባላት መሪዎችም ከፓርላማ አባላትም የአስቸኳይ ጊዜ አዋጁ አያስፈልግም ብለው የተሟገቱ ነበሩ። በፌዴራል በኩል ደግሞ ያስፈልጋል ስራዎችን ለማከናወን ብሎ የተሟገተበትና መጨረሻ ላይ ተግባራዊ የሆነበት ነው። ያ ተግባራዊ እንዳይሆን ደግሞ የሚከሰቱ ክስተቶች አሁን ከአዋጁ በኋላ የሶስት ቀን ስራ ማቆም አድማ፣ አሁን የሞያሌ ችግር ገና ተጣርቶ እስከሚመጣ ድረስ ባናቆም የዛ ችግር፣ አሁን ደግሞ የሳምንት የሚቆይ የነዳጅ አቅርቦት እንዲቋረጥ የሚል አዲስ ማዘዣ አዲስ ትእዛዝ መጥቶ እየሰራን ነው እያሉ ደግሞ ይላሉ። አዲስ አበባ እንዴት ነች? እንግዲህ ከዛን ጀምር በቅርብ ያለች እሷ ነች እና እርግጥ ወደ ውጭም ጋር ደውለህ የጠየቅ ይመስለኛል። ግን ከአዲስ አበባን ጀምርና እንዴት ነው ሁኔታ? የነዳጅ አቅርቦት እሱን በተመለከተ ነበር እና ይሄ የቀለም አብዮት ዋናው ተግባሩ ከዚህም እዛም ቦታ እሳት ጭሮ መንግስትን ግራ ማጋበት ወይም መንግስትን ውጥረት ውስጥ መክተት እንደሆነ እየተረዳል። ግን አሁን የሶስት ቀን የስራ ማቆም አድማ ወደ ሞያሌ ችግር ገብተናል። አሁን ደግሞ ትላንትና የጀመረ የነዳጅ አቅርቦት እቀባ የሚል ደግሞ መጥቷል ና እነዚህ ነገሮች እንዴት ናቸው? አዲስ አበባ ምን ትመስላለች? ከአዲስ አበባ ብንጀምር ነው ያልኩት። አሁን በደመኛ የሰማህ ይመስለኛል።
እንግዲህ ምንም የምትለው ነገር አይሰማኝም። ግን
እንዴ አሁንም አልሰማህ ብለም
የዚህ ሰሞኑ የተወየውን የሚመለከት ጉዳይ ያነሳ ይመስለኛል። ድምፅ በጣም ተረክቷል። ምንም የሚቋቋ ነገር የሚሰማኝል ወይ የነዳጅ ላይ ስራውን አድማ የተመለከተ ጉዳይ ያነሳ ይመስለኛል። እሱ ላይ እንግዲህ እስካሁን የታዘዙት ነገር ልንገር። በመጀመሪያ ደረጃ የሶሻል ሚዲያ ላይ ያንዱትን አይቻቸዋለሁኝ። እነዚህ የተለጠፉት አድማውን ያመለክታል ብሎ የተለጠፉት ፎቶግራፎች አድማውን አያመለክቱም። ይሄ ማለት ግን ምንም የተሞከረ ነገር የለም እያልኩ አይደለም። አድማውን በመተባበር እና አድማውን ለመፈጸም በማሰብ ሳይሆን እነዚህ በየአካባቢው 20-30 እንደ ሁኔታው 100 እየሆኑ የተዘጋጅ የሚጠብቁ ጃዋን ደረጃቸው ወጣቶች ነዳጅ የጫነ መኪና ነው። በቀላሉ ልታጠፋው ትችላለ። ንብረት ነው፣ የሰው ህይወትም አለ እዚህ ጋር። እነዚህ እናያደርስባቸው ግንቶ ብለው ሊሆን ይችላል። ከነዳጅ ማከባበር አካባቢ ውል ስላላቸው ሁሉንጣቸው ሊገድሉ ይችላል። ግን ግን መኪና የሚያካባ ተረዋል ማለት ነው። ቀኖችን የሚገፉበት ሁኔታ ሊኖር ይችላል። በምስለ ደረጃ የተወሰኑ ሰዎች በስጋ ያቆሙበት ሁኔታ ኖሩ ሰምቻለሁኝ። ግን ትናንትና የኮማንድ ፖስቱ ምን ስጋት እንደሌለና መንቀሳቀስ እንደሚችል መመሪያ ሰጥቶ ትናንትና ከጭነታጭነ የሚመጡ መኪናዎችም ወደ አዲስ አበባ መግባታቸውን ለማምጣት የሚሄዱ መኪናዎችም መሄዳቸው ነው እስካሁን ያለመለመለከተው ሌላ እንግዲህ አዲስ አበባ ውስጥ የተሻሽሉብን ይህም ስጋት የሚል የመደንበር ነገር ያ አሁን ደግሞ ተመደ በዋናው መገናኛ ብዙሀን በመንግስት ያልተመለከቱትም ግን ይሰጥበት ይባልበት ወይ የበዛ ስጣ ህዝቡ ነዳጅ ፍለጋ እየተተረማመሰ ነዳጅ እንትን የሚጠቀሟሉ በተለይ ቤት ተከራዮች ኤሌክትሪክ መጠቀም ስለማይፈቅድላቸው ጋዝ የሚጠቀሟሉ የቤተሰብ ክፍሎች። እነሱም እየተሰለፉ ሌላ ትርምስ እንዳይፈጠር መንግስት ማረጋጋት አለበት። ሰዎች ደረጃ ጉዳት ሊያደርስ ይችል ይሆናል። አሁን እንደ ሹፌሮች የሚበዙበት አካባቢ ጠይቄ ነበር ደውዬ አልቆሪ ሲሞሎ ካርታ እየጫወት ሲወርተው ምናምን ካሉኝ እና የተወሰኑ ሽኖች አሁን ሊሆን ይችላል በጥንት ይችላል ይበታለ ግን እነሱ እንዳሰቡት ኢኮኖሚ እንዲያናጋና መንግስት ሀገር ማስተዳደር እንዳይችሉ የሚያደርግ ነገር ግን አይፈጠርም። ያው እንግዲህ ሶስት ቀን ሳልዛሬ ጉት የቀረው እስካሁን ድረስ ተሰኑ አልታየም። ሊታይም የሚጎዳ አይሆንም የሚታለፍ ነው የሚሆነው። ግን አሁንም ቢሆን መደገም እንዳይኖርበት ነው መሰራት ያለበት። እርግጥ የአድማው ነገር እየተንጓለለ እየወጣ ነው። አድማው የህዝብ ሳይሆን ጥቂት ሰዎች ኃይል የሚመሩት የመሆኑ ነገር ተንጓሎ ወጥቷል። ይሄ በራሱ ተፈጻሚነቱ እየቀነሰ እንዲሄድ ሊያደርግ ይችላል። ስለዚህ ካሁን በኋላ በሌላ መንገድ ካልመጡ በስተቀር ይሄ እስካሁን ከባለፈው ሰኔ ወር ጀምሮ የተከተሉት የአድማ ነገር ብዙም የሚዘልቅ አይመስልም።
በተለይ ከኤርትራ አካባቢ የሚወጡ መግለጫ አልልህም መግለጫ ሳይሆን የነሱ የኤርትራ መንግስትን ቋንቋ የሚናገሩ የሚዲያ መድረኮች አሉና ሳዳምጣቸው ነበር ትላንትና። ጠቅላላ ይሄ እነሱም ገብቷቸዋል ነገሩ። አሁን በየቦታው የሚደረጉት አድማዎች ዋጋ አልሰጡ፣ ምንም ነገር ያመጡት ነገር የለም። ስለዚህ በአጠቃላይ በሀገር ደረጃ አድማው መቀጠል አለበት፣ ይህን ነገር የምናደርግበትን ነገር እየመከርን እያስተካከልን ነው የሚል ሰፋ ያለ መግለጫ ሲሰጡ ሰምቻለሁ ትላንትናና። ምናልባት አንተ የምትላቸው ነገሮች እውነትም አልሰሩም። ሄደው የህዝብ አድማጮች እንዲረዱት የምፈልገው አንድ ነገር ደግሞ ሌላለ፣ የህዝብ አመፅ ኢትዮጵያ ውስጥ ቢመጣ መንግስት ሶስት ቀን አይቆይም። ይሄ በተደጋጋሚ የምንለው ነገር ነው። የተወሰኑ የፖለቲካ ድርጅቶች ነው ፖለቲካ ቀንቃኞች አሉ፣ የውስጥም የውጭም ጠላቶች አሉ። እነዛ ተደማምረው የሚያደርጉት ካልሆነ በስተቀር የህዝብ አመፅ ከተባለ የህዝብ አመፅን በተለይ በብዙ ሀገሮች አይተናልና
አንድ ቀን አያድርም።
ይሄን ነገር ግንዛቤ ውስጥ እንዲያገቡ ለማድረግ ነው። ስልካችን ምናልባት እነዚህ የስልክ ሌቦች አሉ በኢትዮጵያ ስልክ ጠልፎ የሚያናግሩና እነሱ የጠለፉት ይመስለኛል። ቀደም ብለህ የተናገርካቸው ብዙም አልሰማንም፣ ግን ለዛሬው ሰዓታችን ከዚህ በላይ አይፈቅድልንም። በዚህ እንለያይና ቸር ያሰማን ብለን ለቅዳሜ እንዘጋጅ። እስከዛ ድረስ ግን ለትብብርህ በጣም ነው የማመሰግነው። በጣም አመሰግናለሁ አሸናፊ። አድማጮች ይህ ስታዳምጡ የቆያችሁት በየሳምንቱ ሮቡ የሚተላልፈውን ሀገር በዚህ ሰሞን የተሰኘ ሳምንታዊ ዝግጅታችን ነው። ዝግጅታችንን በሰፊው ለመከታተል በድረገጻችን www.thevoiceofethiopia.com እንዲሁም ፌስቡክ አምታችን ቮይስ ኦፍ ኢትዮጵያ መከታተል ትችላላችሁ። ስላዳመጣችሁ እያመሰግን ለዛሬ እዚህ ላይ እናጠናቅቃለን። ለሚቀጥለው እስከምንገናኝ ድረስ ለሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ደህና ሁኑ።
ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን፣ ምድሩ ሁሉ ሰላም ሰላም።